ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ታህሳስ 25 2015 ዓ.ም ተመረጥ ዝግጅታችን ጀመረ። የሰላም ስምምነቱ ትግበራ ሂደት ግልጽ መሆን እንዳለበት የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ ዶክተር ራሄል ባፌ ተናገሩ።
የብልጽግናና የህወሓት እንዳይሆን አካታች ይሁን አካቱን ብለን ነበር፣ እድሉን አልተፈጠንም ነበር። ከዛ በኋላ አሁንም ቢሆን ያው ግልጽነቱ ኤክስትሪምሊ ይጎላል።
የዚህንና የሌሎች በርከት ያሉ ቅርብሮችን ዝርዝር ዘገባ በምሽቱ ዝግጅታችን ይዘንላችኋል። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋው፣ የዌብና ማህበራዊ ገጽ ፕሮዲውሰራችን አባየው ገበያው ናት። እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com እንዲሁም @voenews የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን የምሽቱን ዋና ዋና የዓለም ዜናዎችን እናስደምጣችሁ።
ጤና ይስጥልኝ እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። በደቡብ ምስራቅ ናይጄሪያ በመኪና አጀብ ላይ በተፈጸመ የቦምብ ጥቃት 4 የጸጥታ ጥበቃ አባላት መገደላቸውን ባለስልጣናት አስታወቁ። አንድ የቀድሞ መንግስት ባለስልጣንን ኢላማ አድርጎ የነበረ ጥቃት ነው ተብሏል። ከአሶሺየትድ ፕሬስ የደረሰንን አጭር ዘገባ እንግዱ ወልዴ ያቀርበዋል።
ኢሞ ስቴት በተባለችው የናይጄሪያ ክፍል የቀድሞ የአካባቢው ገዢ የነበሩትን ኢኬዲ ኦሃኪም ይዞ በነበረው የመኪና አጀብ ላይ በተወረወረ ቦምብ 3 ፖሊሶችና አንድ ፓራሚሊተሪ አባል መገደላቸውን የፖሊስ ኮሚሽነር መሐመድ ባርቢ አስታውቀዋል።
ኦሃኪም ላይ የደፈጣ ጥቃት ተፈጽሞባቸዋል፣ ግን በዘዴ አምልጠዋል። በሌላ መኪና የነበሩ 4 የጸጥታ አስከባሪዎች ተገድለዋል። ጥቃቱ በግጭት በታመሰው የደቡብ ምስራቅ ናይጄሪያ ክፍል መንግስት ሰላም ለማስፈን በሚያደርገው ጥረት ላይ እንቅፋት ይሆናል።
በደቡብ ምስራቅ ናይጄሪያ ክፍል ባለፉት ዓመታት ሁከት እየጨመረ መጥቷል። ይህም በአብዛኛው ተገንጥለው ነጻ አገር ለመመስረት የሚጥሩ ቡድኖች በሚያደርሱት ጥቃት ምክንያት ነው ተብሏል። ተገንጣዮች የተባሉትና ራሳቸውን የቢያፍራ ነባር ህዝቦች ብለው የሚጠሩት ቡድኖች ህዝበ ውሳኔ እንዲደረግ በሚጠየቅበት በዚህ ወቅት ጥቃታቸውን እየጨመሩ መምጣታቸውን የአሶሲየትድ ፕሬስ ዘገባ አመልክቷል። ጥቃቶቹ በአብዛኛው በደቡብ ምስራቅ የአገሪቱ ክፍል ባለሥልጣናትንና ጸጥታ ጠባቂዎችን ኢላማ ያደረጉ መሆኑን የግጭት ተንታኞች ይናገራሉ። ጥቃት ፈጻሚዎችን ለመያዝ አሰሳ መጀመሩን ባለስልጣናት ጠቁመዋል። በአገሪቱ በሚቀጥለው ወር በሚደረገው ምርጫ ምክንያት የጸጥታ ሁኔታው ይበልጥ እንዳይበላሽ የአካባቢው ነዋሪዎች ይሰጋሉ። ባለፈው መስከረም አናምብራ በተባለ ግዛት በአንድ የፓርላማ አባል ላይ በተፈጸመ የደፈጣ ጥቃት 4 ፖሊሶች ተገድለዋል። ከዛ ጥቃት በኋላ የአገሪቱ ፕሬዝደንት ሙሐመዱ ቡሃሪ በሁከት የታመሰው አካባቢ ጉዳይ እጅግ እንዳሳሰባቸው ተናግረው ነበር።
ወደ ሴኔጋል ስናቀና በሴኔጋል ፓርላማ ውስጥ በተፈጠረ ረብሻ ነፍሰ ጡር በሆኑ የገዢው ፓርቲ ተወካይ ላይ ድብደባ ያደረሱ 2 የተቃዋሚ ፓርቲ አባላት መታሰራቸው ተሰማ። የሴኔጋል ፍርድ ቤት 2 የፓርላማ አባላት በ6 ወር እስራት እንዲቀጡ ውሳኔ ሰጥቷል። በታህሳስ መጀመሪያ በተካሄደው የፓርላማው ጉባኤ ላይ በቴሌቪዥን በታየ ሁከት የተቃዋሚ ፓርቲ አባሉ ማሳት ሳምብ የገዢው ቤኖ ቦክ ያካር ፓርቲ ተወካዩን ኤሚ ኢንዳይን በጥፊ ሲመቷቸውና እሳቸውም ወንበር አንስተው ሲወረውሩባቸው ታይቷል። ከዚያም ሌሎች የምክር ቤት አባላት ገፍትረው ከጣሏቸው በኋላ ሆዳቸው ላይ በእርግጫ መተዋቸዋል። ጥቃቱን ያደረሱባቸው 2 የምክር ቤቱ አባላት $8,200 ካሳ እንዲከፍሏቸው ዳኛው አዘዋል። በሊቢያ በአንድ ወቅት የእስላማዊ መንግስት ቡድን ጠንካራ ይዞታ በነበረችው ማዕከላዊዋ የጠረፍ ከተማ ሲርት በጅምላ መቃብር የተቀበሩ 18 አስከሬኖች መገኘታቸውን የሀገሪቱ ባለስልጣናት አስታወቁ። ደብዛቸው የጠፉ ሰዎች ጉዳይ ባለስልጣን በተባለው የመንግስቱ መስሪያ ቤት እሁለት ባወጣው መግለጫ የጅምላ መቃብሩ ተቆፍሮ አጽሞቹን ማንነታቸውን በመርመራ ለማጣራት በከተማዋ ወደሚገኝ ሆስፒታል ወስደናል ብሏል። የቀድሞ የሊቢያ አምባገነን መሪ የሙአመር ጋዳፊ የትውልድ ከተማ የሆነችውን ስርትን የእስላማዊ መንግስት ቡድን ታጣቂዎች እንደ አውሮፓውያን አቆጣጠር ከ2015 እስከ 2016 ተቆጣጥረዋት እንደነበረ ይታወሳል። በቅርብ ጊዜያት ሊቢያ ውስጥ በርካታ የጅምላ መቃብሮች መገኘታቸው ተመልክቷል። ሩሲያ የድሮን ጥቃቷን አባብሳለች ሲሉ የዩክሬን ፕሬዝዳንት አስጠነቀቁ። የሩሲያ ኃይሎች ትናንት ሌሊቱን በተለያዩ የዩክሬን አካባቢዎች ላይ የአየር ጥቃት ማድረሳቸው ተሰምቷል። ሩሲያ በኢራን የተሰሩ ድሮኖችን በይበልጥ እየተጠቀመች ነው ሲሉ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ አስጠንቅቀዋል። የሩሲያ ሚሳኤሎችና መድፎች በኋለኛው ጥቃት የምስራቅ ዶኔትስክና ካርኪቭ አካባቢዎችን መደብደባቸውን የዩክሬን ባለስልጣናት አስታውቀዋል። ዘሌንስኪ በትናንት ማታ ንግግራቸው ሩሲያ በቅርብ ወራት እየተጠቀመችባቸው ባሉት ኢራን ሰራሽ ሚሳኤሎች በዩክሬን ዙሪያ ለረጅም ጊዜ ማጥቃቷን ለመቀጠል ስለማቀዷ መረጃ አግኝተናል ብለዋል። በሌላ በኩል ትናንት ሰኞ ሩሲያ ባወጣችው መግለጫ በያዘችው በምስራቅ ዶኔስክ ግዛት ማኪቫ ከተማ ካምፕ ውስጥ የነበሩ 63 ወታደሮቿ በዩክሬን የሚሳይል ጥቃት እንደተገደሉባት ተናግራለች። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የአማርኛ አገልግሎት ነው። ቻይና በርካታ ሀገሮች ቻይናውያን ተጓዦች ላይ ያስቀመጡት የኮቪድ-19 ምርመራ ሳይንሳዊ መሰረት የለውም ስትል ዛሬ ማክሰኞ ባወጣችው መግለጫ ተቃውሞዋን አሰምታለች። በቪኦኤ የዜና ክፍል የተጠናቀረውን አጭር ዘገባ ደረጀ ደስታ ያቀርበዋል።
የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ባለፈው ሳምንት ባወጣው መመሪያ ከቻይና የሚመጡ ተጓዦች ከኮቪድ-19 ነጻ መሆናቸውን ማረጋገጫ ማሳየት አለባቸው ብሏል። ፈረንሳይ፣ ብሪታንያ፣ ካናዳ፣ ደቡብ ኮሪያ፣ ስፔን እና ካታር ቻይናውያን ተመሳሳይ ማረጋገጫ እንዲያቀርቡ ጠይቀዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ማኦ ኒንግ ለሪፖርተሮች በሰጡት መግለጫ በውሳኔዎቹ መሰረት የአጸፋ እርምጃዎች እንደሚወሰዱ ተናግረዋል።
ቻይናን ኢላማ በማድረግ በአንዳንድ ሀገሮች የወጣው የመግቢያ ገደብ ሳይንሳዊ መሰረት የሌለው ሲሆን አንዳንዶቹ እርምጃዎች ጨርሶ ተቀባይነት የሌላቸው ናቸው። የኮቪድ-19 ውሳኔዎች ተገን በማድረግ ለፖለቲካ ዓላማ በሚያውሉት ላይ በውሳኔዎቹ መሰረት ያጸፋ እርምጃ መውሰዳችንን እንቀጥላለን።
በቻይና ለኮቪድ-19 ቫይረስ የተጋለጡ ሰዎች ቁጥር እየበዛ ሲሆን ሌሎች መንግስታት ቻይናን ስለተጋላጮች መረጃ ግልጽነት ይጎላታል ሲሉ ይከሳሉ። የአውሮፓ ህብረት ባለስልጣናት በሚቀጥለው ረቡዕ የቻይና የኮቪድ-19 ፖሊሲን በሚመለከት ሊኖራቸው ስለሚገባ የተቀናጀ አቋም ለመምከር ይገናኛሉ ተብሎ ይጠበቃል።
በእስራኤል በአዲሱ ቀኝ አክራሪው የጠቅላይ ሚኒስትር ቤንጃሚን ነታንያሁ መንግስት የካቢኔ ሚኒስትር የሆኑ አክራሪ ብሔርተኛ ዛሬ ለመጀመሪያ ጊዜ በተደጋጋሚ ግጭት የሚከሰትበትን የኢየሩሳሌም ቅዱስ ስፍራ መጎብኘታቸው ተነገረ። የሚኒስትሩን ጉብኝት ፍልስጤማውያን ጠብ ፈላጊነት ብለውታል። ኤታማር ቤን ጊቨር ዛሬ ማክሰኞ ብዛት ባላቸው ፖሊሶች ታጅበው በአይሁድ ዘንድ ቴምፕል ማውንት ቤተ መቅደስ፣ በሙስሊሞች ዘንድ ደግሞ የአልአክሳ መስጂድ ግቢ ተብሎ የሚጠራውን ስፍራ ጎብኝተዋል። በተያያዘ ዜና ዛሬ ቀደም ብሎ በዌስት ባንኳ በተልሄም ከተማ አቅራቢያ አንድ የ15 ዓመት ወጣት በእስራኤል ወታደሮች ተተኩሶበት ተገድሏል። የእስራኤል የጦር ኃይል በጉዳዩ ላይ የሰጠው አስተያየት የለም። ዩናይትድ ስቴትስ ከደቡብ ኮሪያ ጋር በአጣዳፊ ሁኔታዎች ምላሾቻችንና ሌሎችን የመከላከያ ትብብሮቻችንን ማስፋፋትን በሚመለከት ከመወያየት ውጪ ከሶል ጋር የጋራ የኒውክሌር ልምምድ ለማድረግ እቅድ የላትም ሲሉ አንድ ከፍተኛ ያስተዳደሩ ባለስልጣን ተናገሩ። ዩናይትድ ስቴትስ ይህንን ያስታወቀችው የደቡብ ኮሪያ ፕሬዝዳንት በትናንት ቃለ መጠይቃቸው የተናገሩትን ተከትሎ ነው። በኢራን ጸረ መንግስት ተቃውሞ ከአራት ወራት በፊት ከተቀሰቀሰ ወዲህ 516 ተቃዋሚ ሰልፈኞች መገደላቸውን መቀመጫው ዩናይትድ ስቴትስ የሆነ የሰብአዊ መብት ተቆጣጣሪ ቡድን ተናገረ። በእንግሊዝኛ የአጽሮት መጠሪያው ሂራና የተባለው የሰብአዊ መብት ተሟጋቾች የዜና አገልግሎት ትናንት ሰኞ ባወጣው መግለጫ ከተገደሉት መካከል ሰባዎቹ ልጆች ናቸው ብሏል። በመጨረሻም ለታላቁ ብራዚላዊው የእግር ኳስ ንጉስ ለፔሌ ዛሬ በትውልድ ከተማው በሳንቶስ ጸሎተ ፍትሃት ተካሂዷል። ከትናንት ጀምሮ ሀዘንተኞች ለሳንቶስ ክለብ በተጫወተበት ሳምፖሎ ከተማ አቅራቢያ በሚገኘው ቪላ ቤልሚሮ ስቴዲየም ለስንብት በተቀመጠው የፔሌ አስከሬን አጠገብ በማለፍ አክብሮታቸውንና ፍቅራቸውን በመግለጽ ተሰናብተውታል። ፔሌ በካንሰር ህመም ምክንያት በተወለደ በ82 ዓመቱ ያረፈው ባለፈው ሳምንት ሐሙስ ሲሆን የጸሎተ ፍትሃትና ሽኝት ስነ ስርዓቱ ከተከናወነ በኋላ አስከሬኑ በትውልድ ከተማው በሳንቶስ ጎዳናዎች ተጉዞ ቀብሩ በዛሬው ዕለት እንደሚፈጸም ተገልጿል። አድማጮች ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታዬን ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ታህሳስ 25/2015 ዝግጅታችንን ነው በመከታተል የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ቀዳሚ አብይ ርዕስ ዘገባችን እንወስዳችሁ። በቀዳሚ አብይ ርዕስ ዘገባችን የሰላም ስምምነት አተገባበር ሂደቱን የተመለከተ ዘገባ እናስደምጣችኋለን። የሰላም ስምምነቱ አተገባበር ሂደት ይበልጥ ግልጽ መሆን እንዳለበት የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ ዶክተር ራሄል ባፌ አሳሰቡ። የስምምነቱን የትግበራ ጅማሮ ያደነቁት ዶክተር ራሄል ነገር ግን ሰላሙ ዘላቂ እንዲሆን ትግበራው አካታችና ግልጽ በሆነ መንገድ መካሄድ ይኖርበታል ብለዋል። የመተማመን እጦት ለሰላም ስምምነቱ ትግበራ እንቅፋት ሆኖ መቆየቱን የሁለቱም አካላት መግለጻቸው ይታወሳል። የህወሓት ቃል አቀባይ አቶ ጌታቸው ረዳ ዛሬ በትዊተር ገጻቸው ላይ ባሰፈሩት ጽሑፍ ማንነቱን በግልጽ ባይጠቅሱም ከመረብ ማዶ ያለው አመራር ልዩነት እንዲፈጠር የሚለምን ይመስላል ብለዋል። የኤርትራ ኃይሎች ካለፈው አርብ ጀምሮ ከትግራይ ክልል አንዳንድ አካባቢዎች ለቀው እየወጡ መሆናቸውን ሮይተርስ የአይን እማኝ ናቸው ያላቸውን ጠቅሶ መዘገቡ ይታወሳል። ኬኔዲ አባተ እነዚህን መረጃዎች አካቶ ዘገባ ያስደምጠናል።
ከሁለት ወራት በፊት በደቡብ አፍሪካ ፕሪቶሪያ የተደረሰው የሰላም ስምምነት ወደ ትግበራ ምዕራፍ ተሸጋግሮ በሁለቱም አካላት የተለያዩ የስምምነቱ ነጥቦች በመተግበር ላይ መሆናቸው ይታወቃል። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪና የኢትዮጵያ ተደራዳሪ ቡድን አባል አምባሳደር ሬድዋን ሁሴን የሰላም ስምምነቱን የትግበራ ሂደት በተመለከተ ሰሞኑን ለፖለቲካ ፓርቲዎች ማብራሪያ ሰጥተዋል። ማብራሪያው አጥጋቢ እንዳልሆነ የገለጹት የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊና የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ምክትል ፕሬዝዳንት ዶክተር ራሄል ባፌ የሰላም ስምምነቱ አተገባበርም ግልጽነት ይጎድለዋል ይላሉ።
አተገባበሩ ትንሽ ዲሌይ ቢኖርም ኦን ፕሮሰስ እንደሆነና እነዚህ አደራዳሪዎች ኦዋሳንጆም የሚመጡበት ፕሮሰስ ነበረ፣ እነሱም ቶሎ ያለ መምጣት ነገርም ለማዘግየቱ እንዳንድ ምክንያት እንደሆነ፣ ግን ሁለቱም ሳይድ ላይ ፈቃደኝነት እንዳለ በቲፒኤልኤፍ በኩልም ወደ መጋዜ ናቸው አትሊስት ወደ ስቶር እየተሰበሰበ እንደሆነ ነው የተነጋገርነው። አምባሳደር ረድዋን ያነሳው ግን ያው ታንጀብል የሆነ ነገር እንደው አሳማኝ ነገር ብዙም የታየበት አልነበረም። ንግግሩ አሰምሽኖች ናቸው በእኔ እይታ ማለት። እኛ ግን እንደ ጋራ ምክር ቤት ኮሚቴው ውስጥ መካተት ሁሉ ፈልገን ጠይቀን ነበረ። ኢንክሉሲቭ ኢሹ እንዲኖር እንደገና የብልጽግናና የህወሓት እንዳይሆን አካታች ይሁን አካቱን ብለን ነበረ። እድሉን አልተሰጠንም ነበር። ከዛ በኋላ አሁንም ቢሆን ያው ግልጸኝነቱ ኤክስትሪምሊ ይጎላል። እንደገና ባለው ትረንድ ደግሞ ነገሮች ከተፈጸሙም በኋላ እውነት አይወጣም። ላይክ አሁን መንግስት ጅቡቲ ላይ ኢንፎርማል ንግግሮች ነበሩ፣ ቲሸርት ላይም ነበረ። ያ ሁሉ እየተካካዱ ቆይተው ነበር። ፋይናሊ በህወሓት ሳይድም እስከሚወጣ እንደገና አምባሳደር ረድዋንም እስካረጋገጡ ሰዓት ድረስ በክ
መሄድ ይኖርበታል። በጣም ግልጽ መሆን አለበት።
በትግራይ ክልል የተለያዩ አገልግሎቶችን ወደ ነበሩበት ለመመለስ የተጀመረውን ሂደት ያደነቁት ዶክተር ራሄል ይህ ተግባር ተጠናክሮ መቀጠል እንዳለበትም ገልጸዋል።
ሰዎች የራሳቸውን ያስቀመጡትን ገንዘብ መጠቀም መቻል አለባቸው። ቤዚክ ውሃ፣ መብራት፣ ስልክ፣ እነዚህ ቤዚክ ሰርቪሶች በሙሉ ኢንፍራስትራክቸሮቹ የህዝብ እኮ የግብር ገንዘብ ውጤት ናቸው እና አትሊስት ህዝቡ የራሱን ገንዘብ መጠቀም መቻል አለበት። ሰርቪሱንም ደግሞ ይገባዋል እንደ ዜጋ እና ያ ጥሩ ነው። አሁን ጅማረው ግን ስቲል ፈጥኖ መሄድ አለበት። ከዚህም በላይ ብዬ ነው ማምነው።
ለሰላም ስምምነቱ ትግበራ እንቅፋት ሆኖ የቆየው እምነት ማጣት ነበር ሲሉ ከዚህ ቀደም በትዊተራቸው የገለጹት አምባሳደር ሬድዋን ሁሴን ይህንን እንደገና ለማቀጣጠል ደፍረን ተነስተናል ማለታቸውም የሚታወስ ነው። የፌዴራል መንግስቱ ልዑካን በቅርቡ ታህሳስ 17 መቀሌ ባመሩበት ወቅት የተቀበሏቸው የህወሓት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው ከልዑካን ቡድኑ አባላት ውስጥ አንዳቸውም ጠባቂዎቻቸውን ይዘው አለመምጣታቸው ትግራይ ለሰላም ስምምነቱ ባላት ቁርጠኝነት ላይ ያላቸውን እምነት የሚያሳይ ነው ሲሉ በትዊተር ገጻቸው ጽፈዋል። የሰላም ስምምነቱን በተመለከተ የፌደራል መንግስት ከፍተኛ ባለስልጣናት ታህሳስ 16 2015 ዓ.ም ባደረጉት ውይይት የስምምነቱ አተገባበር መዘግየቱን እንደገመገሙ መገለጹን ተከትሎ በማግስቱ የፌደራሉ መንግስት ልዑካን በመቀሌ ጉብኝት ካደረጉ በኋላ በሰላም ስምምነቱ ትግበራ ላይ ፈጣን ለውጦች እየታዩ መሆኑ ይታወቃል። ይህም ከተለያዩ የሀገር ውስጥና የውጭ አካላት አድናቆት እየተቸረው ነው። የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊና የኢሶዴፓ ምክትል ፕሬዝዳንት ዶክተር ራሄል ባፌ በሰጡን አስተያየት ግን የሰላም ስምምነቱ ዘላቂ እንዲሆን ከተፈለገ ሂደቱ አካታች በሆነ መንገድ ሊቀጥል ይገባል ብለዋል።
በዋናነት ይሄ የህዝብ ጉዳይም ስለሆነ በሁለቱም ሳይድ አሁን በመንግስት በኩል በኢትዮጵያም ሳይድ ያለው ስቴክሆልደርስ በግልጽ የሚያውቁት ጉዳይ መሆን አለበት። አሁን ጊዜያዊ ሰላሙን የነሱ የሁለቱ መነጋገር ሊያመጣ ይችላል፣ ግን ዘላቂ ሰላሙ ላይ ሁሉም ኢንክሉድድ መሆን አለበት። ኢንክሉሲቭ ሰላም ነው መፈጠር ያለበትና በዛ አግባብ በሁለቱም ሳይድ ሊሰሩ ይገባል። ዘላቂ እንደሆነ እኮ ይሄ የህዝብ ሹ ነው። ላይክ አሁን እየሄደ ያለው የብልጽግናና ህወሓት የኢህአደግ ሁለት ፍንካች ሹ በምን ተስማምተን እንሄድ እያሉ የሚሄዱበት አይነት ሁሉ እኮ እየመሰለ ይሄዳል። ግን ንግግሩ ያለው በመንግስትና በህወሓት መካከል ነው። መንግስታዊ ዲሲሽን እስከሆነ ድረስ አካታች መሆን አለበት። መንግስት እኮ የተፎካካሪ ፓርቲም የመንግስት ጠቅላላ የህዝቡ የትግራይም የአማራው የአፋሩ ሌላውም ብሄር ብሄረሰቦችን ክልሎችን ሁሉ ያካተተ ነው። ብልጽግና ሲሆን ስፔሲፊክ መስመር አለው የፓርቲ ግን እንደዛ የሚያስመስል ነገር አለው እና በጣም ግልጸኝነትን ይጠይቃል፣ አካታችነትን ይጠይቃል ለዘላቂ መፍትሄ።
ይህ በእንዲህ እንዳለ የህወሓት ቃል አቀባይና የትግራይ ክልል ተደራዳሪ ቡድን አባል አቶ ጌታቸው ረዳ ዛሬ በትዊተር ገጻቸው ባስተላለፉት መልእክት ትክክለኛ አእምሮ ያላቸው ወይም በጤናማ መልኩ የሚያስቡ ሰዎች ሰላምን የማስከበርን አስፈላጊነት፣ ተፈናቃዮችን ወደ ቤታቸው የመመለስ፣ በሰላም መንገድ ላይ የቆሙትን አጥፊዎች ድርጊታቸውን እንዲያቆሙ ማድረግን ለመቀበል አይቸገሩም ብለዋል። አቶ ጌታቸው ማንነቱን በግልጽ ባይጠቅሱም ከመረብ ማዶ ያለው አመራር ልዩነት እንዲፈጠር የሚለም ምን ይመስላል ሲሉም አክለዋል። የኤርትራ ኃይሎች በትግራይ ክልል መኖር ለሰላም ስምምነቱ ትግበራ እንቅፋት በመሆን ላይ እንደሚገኝ የህወሓት አመራሮች በተደጋጋሚ ሲገልጹ መቆየታቸው ይታወሳል። ይሁን እንጂ ካለፈው አርብ ጀምሮ የኤርትራ ኃይሎች ከትግራይ ክልል አክሱምና ሽሬ ከተሞች ለቀው በመውጣት ላይ መሆናቸውን እማኞችን ጠቅሶ ሮይተርስ መዘገቡ ይታወሳል። የኤርትራ ጦር ሙሉ በሙሉ መቼ እንደሚወጣ ግን ግልጽ አይደለም ሲልም ዘገባው አክሏል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በደቡብ ምዕራብ ይቅርታ ነሐሴ ወደ መሆኒ ነው የምናልፈው። ወደ መሆኒ የሚገኙ ተፈናቃዮች ችግር ላይ መሆናቸውን ገለጹ። በድጋሚ ይቅርታ እንጠይቃለን። ወደሚቀጥለው ዘገባ ለማለፍ ስል ነው ትንሽ የተደናገርኩት። ወደ ሁለተኛው አጋማሽ ወደ መጽሔት ዝግጅት ወደ ያዝነው ዘገባ ነው የምናልፈው። መሆኒ የሚገኙ ተፈናቃዮች ችግር ላይ መሆናቸውን ገለጹ። ነሐሴ 2014 ዓመተ ምህረት እንደ አዲስ በተቀሰቀሰው ውጊያ ምክንያት ከአላማጣ ከተማ ተፈናቅለው መሆኒ ከተማ የሚገኙ ተፈናቃዮች የተደረገላቸው ድጋፍ ባለ መኖሩ ለችግር መጋለጣቸውን ገለጹ። የክልሉ አደጋ ስጋት ስራ አመራር ኮሚሽን በበኩሉ ለአዲስ ተፈናቃዮች እገዛ ለማድረግ የዓለም አቀፍ ተቋማትን ምላሽ እየተጠባበቀ መሆኑን ገልጿል። ሙልጌታ ጽባህ ነው ዘገባውን ያደረሰን።
በትግራይ ክልል ደቡባዊ ዞን መሆኒ ከተማ ካላማጣ ከተማ ተፈናቅለው በተፈናቃዮች ማዕከል ውስጥ ተጠልለው ያገኙዋቸው ወይዘሮ መድህን ካሳይ የተባሉ ለተፈናቃዮች የተደረገ የምግብ እርዳታ ባለመኖሩ ችግር ውስጥ ነን የምንገኘው ብለዋል።
ዳ ልጆቼ ጋም ደስተኛ ባለቤቴም እየቁጭ ይያለው ምንም እዚህ ጋር ያገኘሁት ነገር የለኝም። ህክምናም የለም፣ ራብም አለን፣ ምንጣፍ የለም፣ መኝታ የለም፣ ልብስም የለን፣ ምንለው ሰው ጨርቅም የለንም፣ ጸዳሃ የለንም፣ ጸዳ መኝታ የለንም። ይስተኛል ልጆች ያዙ አሉ፣ እርጉዞች አሉ፣ አሁን ይደርሳሉ። ያው ወድቀናልና መንግስታችን አንድ ፍትብ ያደርግልን ነው ምንለው ነው።
ጎይቶም ሰለሞን የተባለ ሌላ ተፈናቃይ በበኩሉም ላንድ ወር ከሁለት ሳምንት ባላማጣ ታስሮ እንደነበር ገልጾ
312 ሰዎች ታስረን ነበር። ከዛ እስከ በር ተክላይ ሸኙ፣ እስከ በር ተክላይ ሸኝተው ከበር ተክላይ ነው ወደዚህ መጣነኛ ማለት ነው።
ምን ብለው ነው እስከ በር ተክላይ ሸኙ?
ትግሬ በመሆናችሁ ወደ ትግራይ መሄድ አለባችሁ የሚል እንትን ያመጡብን ሐሳብ ትግሬ ናችሁ፣ ይሄ ደግሞ እናንተ ላይ መለከትን ተብለን ተፈናቀልን። እስካሁንም ድረስ እሱ አልቆመም፣ ይሄ ነገር እስካሁንም ድረስ አለ። እየታሰሩ ናቸው በየቀኑ። ምንም አይነት ነገር አገዜ አልተደረገልን፣ ምንም አይነት ነገር እስካሁን ያየን አካል የለም። ዝም ብለን ትምህርት ቤት ውስጥ ነው ያለነው። ምንም ምንጣፍ የለንም፣ ምንም አይነት ነገር የለንም። በጣም የከፋ ኑሮ ነው እየኖርን ያለነው።
ወይዘሮ ለተስዩም ፈንታ የተባሉ በበኩላቸው ወደ ቀያቸው ለመመለስ እንደሚናፍቁ ገልጸዋል።
ኑሮ በጣም ከባድ ነው። ያው በየበረንዳ እየወደቅ በሽተኛ ከኛ ባሱ ከቤት ይደሩ ይያልነ ከተምስት ቤት እኛ ግን ትንሽ ጤና ያለን ስላልለን ይያልነ ከበረንዳ ነው እናድር ያለነው። እኛ ያልቀስንም እየተያየነን እናድራለን። ሰላም ነው ተብሎ እንትሄዳላችሁ ተባልነ ምንም አይነት ግን ያ ተስፋ እስካሁን ድረስ ያየንበት ነገር የለም። ያው ሰላም ነው ይባላል። እርግጥ ከዛ ተኩስና ከዛ ጦርነት ከሞት ላይ ትንሽ ታግሰናል ከጭንቀት ከራብና ከስደት ከመሄድ ሀገራችን ላይ ግን እንጃ ተስፋ ቆርጠናል። እኛ እንጃ እኛ ሀገራችን ተመልሰን ስራችን እንሰራ ነው የምንፈልገው። ያለነው የነበርንበት ሰላም ነው የምንፈልገው።
ካላማጣ ከተማ ተፈናቅለው በመሆኒ የተፈናቃዮች ማዕከል የተመዘገቡ ከ17000 በላይ ሰዎች እንዳሉ ከአስተባባሪዎች የተገኘ መረጃ ያሳያል። ከራያ አላማጣ ወረዳ ደግሞ ከ6000 በላይ ተፈናቃዮች በመሆኒ ከተማ ውስጥ እንዳሉ ተገልጿል። ከራያ አላማጣ ወረዳ ቶኦ ከሚባል ቀበሌ የተፈናቀሉ ወይዘሮ ምህረት አደሰ የተባሉ በበኩላቸው
ግብም ይባልም የለንም ከቤተሰብም እዛ እየለመነ እዛም ወጥተን ወደ ከተማ ገብተን እየለመነ መጥተንም ዝምተኛበት እንትንም ከንዳም በጣም አስቸጋሪ ነው ያለነው። ታሁን የደረሰን ነገር ምንም ነገር የለም። እህል ይባልም እና አይተንም ሰንተንም አናውቅም። ሲባል እንሰማለን ግን ምን መቼ
ስንት ጊዜያችሁ ነው እዚህ ተፈናቃዮች?
3 ወራችን ይዘናል። 2 ወር አልፎ 3ኛ ወራችን ይዘናል። ግን ያገኘነው ነገር ምንም ነገር የለም። አገዝም ይባል ምንም አላገኘንም። ለምን አገዛ ያስፈልገንም? እኛ ወገን አይደለንም። እኛ ለምን ምን አረግነ እና አገዛ ያስፈልገናል ሩድን ነው ምንለው። ምንም በቃ እዚህ ልጆች ይዘን 7-8 ልጅ ይዞ እዛ አራሳሱ ይዞ እኛ አረጋውት አሉ። ብዙ ተፈናቃይ ነው ያለን። እኛ በውጭም እኮ እዚህ እንዳልታመም ብሎ እኮ እዚህ ብራንዳም ይሰኛል።
በሰላም ስምምነቱ መሰረት እርዳታ ልናገኝ ይገባል፣ እንዲሁም መሰረታዊ አገልግሎቶች ሊከፈቱ ይገባል ሲሉ ነው ወይዘሮ ምህረት የተናገሩት።
እኛ ምንለው ሰላም ነው የምንፈልገው። አሁንም ሰላም ፈላጊ ነን። ሰላም የሚባል እኮ በሽተኛ ከታከመ የቸገረው ሰው ታግዞ ቢሆን ነው ሰላም አግኝተን ምንለው እንጂ ተኩስ አቆመ ተብሎ ሰላም የሚባል እኮ ሰላም ተገኝቶ ሰውም ወደ ቀው ተመልሶ ነው እንጂ እንደዛ ሰላም ተብሎ ነው እንደዛ አይነት ሰላም አለ ብዬ አልገምትም። ረዲት ሲያገኝ ነው እንጂ የትምና ኢንተርኔት ሁሉ ስልክም ተዘግቶ አሁን እኮ ወደ ቤተሰብ ርዳን የምትልበት ሰዓትም እኮ የለም። አግዘኝ የምትለው እኮ ሰው ያለው ሰው እኮ ከሰው እኮ ከተበድረህም እኮ ካፍታም ትሰራለህ። ምንም ሲኖር ነው ባንክ ቤት ሲኖር ነው አይደለ እንዴ? ይሄ ግን በሁሉ ታንቀን ያለ አሁን ግን የዓለም መንግስት ይሄን ነው የምለው።
ሌላው ከወረዳዋ ላዕላይ ዳዩ ከተባለ ቀበሌ ተፈናቅለው በማዕከሉ ያገኙዋቸው አቶ ሀደራ መድህን የተባሉ አሁን ቅድሚያ የሚያስፈልገን የምግብ እርዳታ ነው ብለዋል።
ማለት ረሃብ አለ፣ ጥማት አለ፣ ብርድ አለ። እዚህ በዚህ ሲሚንቶ ላይ ነው እየተኛ ነው ያለን። በጣም አስቸጋሪ ሆነብናል ማለት ነው። ልጆች ይዘን አረጋጉት ይዘን ብዙ ችግር አለን ማለት ነው። እርዳታ የለም አልተሰጠንም እስካሁን። ረሃቡን መወገድ እንዳለበት እርዳታው መምጣት አለበት። ሌላ ደግሞ ድጎማዎች መምጣት አለበት።
በትግራይ ክልል ያደጋ ስጋት አመራር ኮሚሽን የቅድመ ማስጠንቀቂያና ግብረ መልስ ዳይሬክተር አቶ ገብረ እግዚአብሔር አረጋዊ በክልሉ እንደ አዲስ በተፈጠረው ጦርነት ከ1.3 ሚሊዮን በላይ አዲስ ተፈናቃዮች አሉ ብለዋል። መሆኒ ውስጥ የሚገኙ ተፈናቃዮች ጨምሮ ሌሎችም እንዲታገዙ ለዓለም አቀፍ ተቋማት ጠይቀናል መልስ እየጠበቅነን ብለዋል።
መቀለ ከተማ በከፊል ብርክዝ ወልት ማዛልት የምዘለው ነው 130,850 ተጠቀምት ጥራህ አገዘም እንደለ።
በመቀለ ከተማ በከፊል ለአዲስ ተፈናቃዮች እርዳታ ተሰጥቷል። በርከት ያሉ ተፈናቃዮች ነው ያሉት። ከነዚህ ለ139,850 ተጠቃሚዎች ብቻ ነው እርዳታ እየተሰጠ ያለው። የነዚህ እየተገባደደ ነው። ጥያቄው አቅርበናል። ተፈናቃዮች በርከት ያሉ ነው ያሉት። በየቤተክርስቲያኑ፣ በየትምህርት ቤቶች እንዲሁም ከማህበረሰቡ ጋር ነው ያሉት። ለነሱ የተባለ እርዳታ እስካሁን አልተላከም። እሱ ጸድቆ እርዳታ ስጧቸው የሚል መልስ ነው እየጠበቀን ያለ ነው ያሉት። ተፈናቃዮች ለጊዜው ከህዝብ እየታገዙ ነው የሚገኙት ብለዋል አቶ ገብረ እግዚአብሔር። እየገባ ካለ የምግብ እርዳታ ለምን ለተፈናቃዮቹ ቅድሚያ አይሰጥም ተብለው ተጠይቀው የመጣው እርዳታ ለሌሎች አስቸኳይ ምግብ ፈላጊዎች ነው ብለው የተፈናቃዮቹ የራሳቸው ሲመጣ ይሰጣቸዋል ብለዋል። ከሰላም ስምምነቱ በኋላ የምግብ እርዳታ መግባት መሻሻል እየታየበት ነው ብለው በመድኃኒትና አልሚ ምግብ እንዲሁም ሌሎች ምግብ ነክ ያልሆኑ እቃዎች ግን አነስተኛ ነው ሲሉ ገልጸዋል። ከስምምነቱ በኋላ ከ81,000 በላይ ሜትሪክ ቶን ሰብአዊ እርዳታ ገብቷል። ከዚህ 73,000 ሜትሪክ ቶኑ ምግብ ነው ብለዋል። ከግማሽ ሚሊዮን ሊትር በላይ ነዳጅም መግባቱ ተናግረዋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
ወደ ተከታዩ ዘገባ እንውሰዳችሁ። ወደ ደቡብ ምዕራብ ኢትዮጵያ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክር ቤት ዛሬ ቴፒ ከተማ ላይ ባካሄደው ጉባኤ የብሔር ብሔረሰቦች ምክር ቤት እንዲቋቋም ወስኗል። የክልሉ መንግስት ምክትል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌ የምክር ቤቱ መመስረት ለአካባቢው ማህበረሰብ የሚሰጠው ጠቀሜታ የጎላ ነው ብለዋል። የሚዛን ቴፒና የሐዋሳ ዩኒቨርሲቲ የህግ ምሁራን በበኩላቸው በአስፈላጊነቱና ያስገኛል በሚባለው ጥቅም ላይ ጥያቄን ያነሳሉ። ባለሙያዎቹ ያፈጻጸም ውስንነት ያለበት መዋቅር ነው ሲሉም ይተቻሉ። ዮናታን ዘብዲዮስ ትርጥራለሁ።
የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክትል ርዕሰ መስተዳድር ነጋሽ ዋጌሾ የብሔረሰብ ምክር ቤት መመስረት የአካባቢውን ህብረተሰብ ኢኮኖሚያዊ ተጠቃሚነትን ለማረጋገጥ ሚናው የላቀ ነው ሲሉ ተናግሯል። የብሔረሰቦች ምክር ቤት መመስረት ማህበራዊና ሌሎች ኢኮኖሚያዊ እሴቶችን የሚያጎለብትበትን ሁኔታ ይፈጥራልም ብሏል።
ያንዳንዱ ብሔረሰብ 5 የብሔረሰብ ተወካዮች በዞን ምክር ቤታቸው በኩል ህጋዊ እውቅና አግኝቶ እንዲወከል ተደርጓል። ከዚህም በተጨማሪ ከአንድ ሚሊዮን ቁጥር በላይ የሆነ የብሔረሰብ በተጨማሪ 5 ተወካዮች እንዲወከልም ተደርጓል። በአጠቃላይ የክልላችን የብሔረሰቦች ምክር ቤት 13 ብሔረሰቦች የተወከሉ 70 የምክር ቤት አባላት ያጠቃልለ ይሆናል።
ምክር ቤቱ በዛሬ ጉባኤው አቶ መቱ አኩን በዋና አፈ ጉባኤነት፣ አቶ መሰለ ከበደን ደግሞ በምክትል አፈ ጉባኤነት በመምረጥ በሙሉ ድምጽ አጥድቋል። በሚዛን ቴፒ ዩኒቨርሲቲ የህግ መምህር የሆኑት አቶ ተግባሩ ተረፈ በአስፈላጊነት ላይ ጭምር ጥያቄ የሚቀርብበት የምክር ቤት አወቃቀር ነው ብሏል።
የህግ መንግስቱ አርቃቂ ኮሚቴ ውስጥም ነበርኩኝ። እኛ ድራፍት ስናደርገው እንደውም አወጣነው ነበር። ለአንደኛው አያስፈልግም፣ ወጪ ነው የሚያስወጣው። ተቋማት መብዛታቸው ደቡብ ክልል ላይም የነበረው የብሔረሰቦች ምክር ቤት እዚህ ግባ የሚባል ስራ አልሰራም፣ ያን ያክል በጀት ኮንሱም የሚያደርግ ነገር፣ ስለዚህ አያስፈልግም የሚል ነበር ክርክሩ። በሌላ መልኩ ደግሞ በተለይ ፖለቲከኞች ትልቁ ትኩረታቸው የህገ መንግስት ትርጉምን ጉዳይ ለፍርድ ቤት አንሰጥም የሚል አቋም አላቸው ወይም ባለሙያዎች አንሰጥም የሚል አቋም አላቸው።
በሐዋሳ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር የሆኑት ሽመልስ አሻገር በበኩላቸው
የብሔረሰቦች ምክር ቤት ማቋቋም ጠቃሚም ነው የተለየ ጥቅም አለው ተብሎ አይታሰብም። ኢንፋክት ግን ጥቅሞች ምንድን ናቸው? በዋናነት አንደኛው ትልቁ ጥቅም ተብሎ የሚታሰበው የህገ መንግስት መተርጎምን ነው። ስለዚህ ህገ መንግስታዊ ክርክሮች የሚከሰቱ ከሆነ የቃላት ትርጉም ሊሆን ይችላል፣ ላዩ ነገሮች ከህገ መንግስት መተርጎም የሚያስፈልጉ ነገሮች ሲከሰቱ ይህ ብሔረሰቦች ምክር ቤት የመተርጎም ስልጣን አለው። ከብሔረሰቦች ምክር ቤት ጋር በተያያዥ ሲካሄድ ደግሞ የአጣሪ ኮሚሽኑ ይቋቋመ ተብሎ ይታሰባል። እንግዲህ ሁለተኛው ትልቅ ስልጣን ተብሎ የሚታሰበው ማንነትን መወሰን ነው።
የምክር ቤቱ አባላት የሚመረጡበት መንገድ ህጋዊ አለመሆኑና ህግ ለመተርጎም የህግ እውቀት ደረጃቸውም አሳማኝ አይደለም ነው የሚሉት ረዳት ፕሮፌሰር ሽመልስ አሻግሬም።
ቢያንስ ይወክለኛል የሚልህ ማህበረሰብ አንተን ሊመርጥህ ይገባል። ትክክለኛ የሆነ የውክልና ጥያቄ ማንሳት ይቻላል። አንዱ ከባድ ችግር ነው ብዬ ማስበው እሱ። ሁለተኛ እውነት ስፔሻላይዜሽን ኖሯቸው ነው ወይ እዛ የሚገቡት? ህገ መንግስት የመተርጎም ስልጣን በተለያዩ ሀገራት እንደሚታወቀው የህግ እውቀት ይፈልጋል። ህገ መንግስት የፖለቲካም ሰነድ ነው፣ የህግም ሰነድ ነው። እነዚህ ፖለቲካ ያውቃል ተብሎ ይገመታል። ህግን ግን በሚመለከት እውቀታቸው በጣም አነስተኛ ነው።
የክልሉ ብሔረሰቦች ምክር ቤት በክልሉ ህገ መንግስት ላይ የክልሉን ህገ መንግስት መተርጎም፣ የክልሉን የህገ መንግስት አጣሪ ጉባኤ የማደራጀት፣ የክልሉ ብሔር ብሔረሰቦችና ህዝቦች በእኩልነትና በመፈቃቀድ ላይ የተመሰረተ አንድነትን እንዲያጠናክሩ ማድረግ የሚሉት ከተሰጡት ኃላፊነቶች ውስጥ ይጠቀሳሉ። ነገር ግን በሚዛን ቴፒ ዩኒቨርሲቲ የህግ መምህር የሆኑት አቶ ተግባሩ ተረፈ ግን እነዚህን ኃላፊነቶችን ሲወጡና የህዝብን ጥቅም ሲያስከብሩ አልተመለከትንም፣ ዳሩ ግን ዛሬ የተቋቋመው ምክር ቤት ይህንን ከግምት ማስገባት አለበት ብሏል።
ብዙም የተለየ ጥቅም የሚያስገኝ አይደለም። በኮሚሽን እንደውም ይሄ ተቋም ሳያስፈልግ አድሆክ የሆነ ኮሚቴ ወይም ሌላ ባለሙያዎች ያሉት ኮሚሽን ቢቋቋም የተሻለ ይሆን ነበረ።
ምክር ቤቱ በክልሉ ውስጥ የሚገኙ አስተዳደር እርከኖች መካከል ለሚነሱ አለመግባባቶች መፍትሄ ለመስጠት ጭምር መስራት አለበት ስሉ ተናግሯል።
የአዲሱ ክልል ህገ መንግስት አንቀጽ 65 ላይ ህገ መንግስቱን የመተርጎም መዋቅሮች መካከል፣ በዞኖች በወረዳዎች መካከል፣ በብሔረሰቦች መካከል የሚነሱ ግጭቶችን መፍትሄ መፈለግ፣ በነባሩ ክልል ላይ ይሄ ብሔረሰቦች ምክር ቤት እየሰራ ቢሆን ኖሮ ብዙ ሶሉሽኖች ይኖሩ ነበሩ። እነዚህ ግጭቶችን ማስወገድ ከተነሱም በኋላ ሶልቭ ማድረግ ይቻል ነበረ። ስለዚህ ኢፌክቲቭ አይደለም የሚል ክርክር ነው። በአንድ በኩል ኢፌክቲቭ አይደለም ማለት ግን ስራውን ስላልሰራ ይህን ተቋም አያስፈልግም ማለት ይሄ ተቋም ተቋቁሞ ስራውን እንዲሰራ ማድረግ እንጂ ተቋሙ ይወገድ ማለት ትክክለኛ ሎጂክ አይደለም የሚል ሀሳብ ነው ያለው። በተቃራኒ ይጠቅማል የሚሉ ሰዎች የሚከራከሩት ማለት ነው። ስለዚህ ተቋቁሞ በተለይ ግጭቶች ላይ መስራት፣ የማንነት ጋር ተያይዞ የሚነሱ ግጭቶችን መፍታት አለበት።
የደቡብ ምዕራብ ኢትዮጵያ ህዝቦች ክልል 6 የተለያዩ ዞኖችን በስሩ ይዞ ከወራት በፊት የተመሰረተ 11ኛው ክልል ነው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ወደ ተከታዩ ዘገባችን ስንወስዳችሁ ደግሞ ወደ ድሬዳዋ ነው የምናመራው። የተቋረጡ ኢንዱስትሪዎች ስራ እንዲጀምሩ መሆኑ ተገለጸ ይላል አዲስ ቸኮል ያጠናቀረው ዘገባ። በተለያየ ችግር ምክንያት ስራ አቋርጠው የነበሩ ኢንዱስትሪዎች በተደረገላቸው ድጋፍ ስራ እየጀመሩ መሆኑን የኢንዱስትሪ ሚኒስቴር አስታውቋል። በሁሉም ዘርፎች ኢንዱስትሪዎችን በማስፋፋት በኢትዮጵያ ኢኮኖሚ ላይ ያለውን ድርሻ በ10 አመት ውስጥ በ3 እጥፍ ለማሳደግ እየሰሩ መሆናቸውን የኢንዱስትሪ ሚኒስቴር አስታውቋል። በተለያዩ ዘርፎች በኢንዱስትሪ ውስጥ የተሰማሩ ባለሀብቶች ግን የተለያዩ ችግሮች እንዳሉባቸው ገልጸዋል። ወደ ዘገባው።
ኢትዮጵያ ታምርት በሚል መርህ የ10 አመት እቅድ አውጥቶ እየተንቀሳቀሰ ያለው ኢንዱስትሪ ሚኒስትር እቅዱንና የስካውን አፈጻጸሙን በተመለከተ በድሬዳዋ ከተማ ከባለድርሻ አካላት ጋር ምክክር አድርጓል። በዚሁ መድረክ ላይ ጥናታዊ ጽሑፍ ያቀረቡት የኢንዱስትሪ ሚኒስትሩ አማካሪ አቶ አስፋው አበበ
ከ6.8 የዘለለ አይደል የኢኮኖሚ ድርሻ ማኑፋክቸሪንግ ኢንዱስትሪ በ10 አመት ውስጥ 17.2 ድርሻ እንዲኖረው ለማድረግ ነው። ይሄ እንግዲህ እየጨመረ ያደገ ይሄዳል የሚል ወጪ ምርቶችን እስከ 9 ቢሊዮን ድረስ ለማድረስ የምንችልበትን እድል ታላሚ ያደርገን 10 አመት እቅድ ይዘን ነው እየሰራን ያለነው። የስራ እድል እንግዲህ በሚቀጥሉት 5 አመታት አሁን ባለፈው አመት እስከ 254,000 አካባቢ ነው ስራ እድል መፍጠር የተቻለው። ይሄ ቁጥር ሄዶ እስከ 5 ሚሊዮን ድረስ በ10 አመት ውስጥ መፍጠር አለብን ብለን ነው ታሳቢ አድርገን እየሰራን ያለነው።
በምክክር መድረኩ ላይ የኢንዱስትሪ ክፍለ ኢኮኖሚ፣ የግብአት፣ የውጭ ምንዛሪ፣ የመለዋወጫ፣ የገበያ፣ የብድር፣ የሰለጠነ የሰው ኃይልና መሰረታዊ ችግሮች እንዳሉበት በአመራሮችና በኢንዱስትሪ ባለንብረቶች ተነስተዋል።
ድሬ ስቲል በ6 ቢሊዮን ብር ካፒታል ተቋቁሞ በ2020 ጃንዋሪ ላይ ነው ወደ ምርት የገባው። በአካባቢያችን ካሉ ብረት ኢንዱስትሪዎች ትልቁ ነው። ሀገራችን ባለው ሁላችንም ችግር ነው የፎሬን ከረንሲ እጥረት እና ከምርቱ ባህሪ አንጻር ምርቱ ከፍተኛ የውጭ ምንዛሪ የሚጠይቅ ጥሬ ዕቃ ነው የሚጠይቀው። በዛ ምክንያት ፐርፎርማንሳችን በጣም ባለፉት ሁለት አመታት ውስጥ 3.2% ብቻ ነው የሰራነውና አሁን ምርት ካመረት 9ኛ ወራችን ነው። በጣም ከፍተኛ ቻሌንጅ ውስጥ ነው ያለነው። በአመት በየወሩ 9 ሚሊዮን ብር ኤክስፔንስ አለብን። ሰራተኞቻችንን አሳርፈን ነው ያለነውና እንደው ይሄ ችግራችን ኮንሲደር ቢደረግና አሁን እንደተሰቡ ባንስተኛው ጋር ዳቦ ያቀርብን የምንልከኝ በተለይ በድሬዳዋ ላይ በቀበሌዎች ዙሪያ ላይ በብዙ ቦታዎች ላይ የዳቦ ስራ እየሰራን ህብረተሰቡ ተቀባይነት ያገኘን ሰዎች ነን። አሁን ላይ ግን ካለብን የትልቅ የስንዴ እጥረት ችግር የተነሳ ስራችን ተስተጓጉሎ እኛም ሰራተኞቻችንን ደዋላ ጎትተን በቤታቸው በረፍት አድርገናል። ስለዚህ በእናንተ በኩል የሚደረጉልን ድጋፎች ካሉ ስንዴ የምናገኝበት የተመቻቹ ቤቶች እንድንመቻቹልን ምንድነው እኔ በውጭ ምንዛሪ የሚገዙ ቀዎች ብዙና የውጭ ምንዛሪው እንዲቀር ፍጠሩ። ይሄ ነገር በጣም ቀላል ነው። ከእንደዚህ አይነት ነገር ፍጠሩ ብዬ ተጽዕኖ ባደረሰባቸው ልጆቹ ምንድነው ስድስቱን በአንዴ ነው ስራ የለቀቁት። ለመፍጠር አይደለም የሄዱት፣ ስድስቱ ስራ ለመልቀቅ ነው የሄዱትና ከዩኒቨርሲቲ እንግዲህ የወሰድኳቸው ዩኒቨርሲቲ ግራጁዌት ያደረጉ ናቸው። ስለዚህ ስራ ፈጠራ ላይ በቃል እንዳልተሰራ ነው ያየሁት።
በሀገር አቀፍ ደረጃ ከ440 በላይ ኢንዱስትሪዎች በልዩ ልዩ ችግሮች ስራ አቁመው የነበሩ ሲሆን እነዚህ ኢንዱስትሪዎች ያጋጠሟቸውን ችግሮች ለመፍታት በተደረገ ርብርብ 189 ኢንዱስትሪዎች ወደ ስራ መመለሳቸው ሚኒስትሩ አቶ መላኩ አለበል አስታውቀዋል። በድሬዳዋ ደረጃም ስራ ካቆሙ 9 ኢንዱስትሪዎች መካከል 6ቱ ወደ ስራ እንዲመለሱ መደረጉን የንግድና ኢንዱስትሪ ቢሮ ምክትል ኃላፊው አቶ አብዱ ሙክታር አስታውቀዋል። በመድረኩ ከተጋበዙ የኢንዱስትሪ ባለንብረቶች የተነሱ ጥያቄዎችን በተመለከተም የድሬስቲል ወደ ስራ እንዲመለስ ኃላፊነት ወስዶ እየተንቀሳቀሱ መሆናቸውን ከንቲባ ከድር ጀዋር አስታውቀዋል።
ድሬስቲል ከ9 ወር በላይ ለመቆሙ ጉዳይ አብዛኛው ከ400 በላይ ሰራተኞችን እንግዲህ ኢንጂነርስ የተገነባው ፋብሪካ ያለ ስራ ሲቀመጥ በጣም ያማል። ከዛ ውጪ ደግሞ የመንግስትን ዕዳም ይኖራል ብድር ለመመለስ። ከዚያ አኳያ ኦልሞስት ከአህሙሉም ጋርም ተነጋግረናል። እዚህ ያለው ባለፈው የተወሰነው በማዕድን ሚኒስትር እሱን አሳይመንት ሆን ወስጅ ያለው በአጭር ጊዜ ተረፈ ምርቶችና ሌሎች ወደ ፋብሪካው ገብቶ ስራ እንዲያገኙ የማድረግ ስራ እንዲያስከትሉ የማድረግ ስራ ነው የሚሰራው።
እና የሰለጠነ ሰው ኃይልን በተመለከተ ለተነሱ ጥያቄዎች ደግሞ ሚኒስትሩ አቶ መላኩ ምላሽ ሰጥተዋል።
በዓለም ላይ ኢምፓየር የነበሩ ሀገራት አሉ። መጀመሪያ እስከ 1580 ድረስ ቻይና ቆየች፣ ከዛ ስፔን መጣች፣ ከዛ ኔዘርላንድ መጣች፣ ከዛ ዩኬ መጣች፣ ከዛ አሜሪካ መጣች። አሁን ቻይና ወደ ላይ ምናምን ተቆርቋለች። ሁሉም የሚከተሉት ኤዱኬሽን ላይ ነው፣ ኢኖቬሽን ላይ ነው፣ ኮንስተንሲ ላይ ነው። ከዛ በኋላ ነው ትሬድ ሚሊተሪ ምናምን እያሉ የሚቀጥሉ። ስለዚህ ኤዱኬሽን ላይ ትኩረት ካደረገ፣ ኢኖቬሽን ላይ ትኩረት ካደረገ፣ ኮምፒቲሽን ላይ ኮምፒተንት የሆነ ኢንቫይሮንመንት መፍጠር ከቻል እነዚህን ነገሮች ልንቀይራቸው እንችላለን። እነዚህም ደግሞ ከዩኒቨርሲቲዎች ውጭ ሆነን ልናመጣቸው አንችልም እና በተለይ ከተጀመሩ ትስስሮች አኳያ እዚህ ላይ የተጀመረው ትስስር የበለጠ ማጠናከር አስፈላጊ ነው የሚል እምነት አለ። ከአንተ ጋር የተያዙትን ነገሮች እናነሳለን። አቶዮ ያነሳው የስንዴ እጥረትን በተመለከተ ሰሞኑን ተነጋግረናል። በቂ ስንዴ ያለ እንደ ሀገር ኤክስፖርት ከምናደርገው ስንዴ ጋር በተያያዘ አንዳንድ ሲሰራ የነበረ ስራ ነው። አሁን ገበያ ላይ የተወሰነ እጥረት የታየ የሚመስለው እሱ ሊስተካከል በቀደም ማክሰኞ ዕለት ውሳኔ ስላገኘ አሁን ገበያ ላይ በበቂ ሁኔታ ታገኛላችሁ። ስለዚህ ስንዴ ለፋብሪካዎቹ የሚበቃ ስንዴ ስላለን ችግር አይሆንባቸውም።
በብድርና የውጭ ምንዛሪ ጥረት እንዲሁም በዓለም አቀፍ ተጽዕኖዎች የተነሳ ከኢንዱስትሪዎች ለሚነሱ ችግሮች በሚፈለገው ልክ ምላሽ መስጠት አለመቻሉ ሚኒስትሩ አቶ መላኩ አለበል ተናግረዋል። ይሁንና ሚኒስትሩ አጽንኦት ሰጠው የተናገሩት በተቋማት ግንባታ አስፈላጊነት ላይ ነበር። በሰው ኃይልም በገበያ በጥሬ ዕቃም ብዙ አቅሞች አሉ ያሉት አቶ መላኩ ፈጣን ምላሽ ሰጪ የመንግስት ተቋም መገንባትና በፌዴራልና በክልሎች ያሉ ተቋማትን ተቀናጅቶ እንዲሰሩ ማስቻል ለብዙ ችግሮች መፍትሄ ይሆናሉ ይላሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የዜናና የትንታኔ መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ በፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብር እንወስዳችሁ። ወደ ቤንሻንጉል ኩምስ ክልል ነው የምናልፈው። ከቤንሻንጉል ኩምስ ክልላዊ መንግስት ጋር የሰላም ስምምነት በመፈረም ከነታጣቂዎቻቸው ወደ ክልሉ የገቡ ሸማቂ ቡድን አዛዦች ከስምምነቱ ወዲህ በክልሉ ሰላም መስፈኑን ተናግረዋል። የቤንሻንጉል ህዝቦች ነጻነት ንቅናቄ በህንን መሪ አብዱል ወሃብ ማህዲ ሰላሙ ዘላቂ እንዲሆን ለማድረግ የቦክላቸውን እንደሚወጡ ገልጸዋል። የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህዴን ሊቀመንበር ግራይን ጉደታ በበኩላቸው በአካባቢው አሁን ሰፍናል ያሉትን ሰላም ለማስቀጠል እንደሚሰሩ ገልጸዋል። የናኮር መልካ ነው ዘገባው እንደሚከተለው ይቀርባል።
አቶ አብዱል ወሃብ ማህዲ ከቤኒሻንጉል ጉሙዝ ክልላዊ መንግስት ጋር የሰላም ስምምነት ተፈራርሞ ወደ ክልሉ የተመለሰው የቤኒሻንጉል ህዝቦች ነጻነት ንቅናቄ በሄነን ጦር መሪ ናቸው። በታሳስ ወር መጀመሪያ ከክልሉ መንግስት ጋር በተደረገው ስምምነት ታጣቂዎች ከህብረተሰቡ ጋር እንዲቀላቀሉ የታድሶ ስልጠና በመውሰድ ላይ መሆናቸውን ገልጸዋል። ከዚህ በኋላ በሰላምና ልማት ላይ እንደሚሰማሩ ስምምነት ላይ መደረሱን ገልጸዋል። አቶ አብዱል ወሃብ በአሁኑ ጊዜም ዘላቂ ሰላምን ለማስፈን ስላላቸው ቁርጠኝነት አብራርተዋል።
የኢትዮጵያ መሬት ሰፊ መሬት ነው። በፍቅር ይሰፋል፣ በችግር ጊዜ ግን ይጠባል። ስለዚህ እኛ ሰላም መርጠን ወደ ህዝባችን እንድንቀላቀልና ልማታችን በጋራ ሆነን እንለመዋለን። አሁን እኛ ሰላም አይተን ህዝባችን ሰላም ይወዳሉ፣ የኢትዮጵያ ህዝብ ደግሞ በሙሉ ሰላም ይወዳሉ። እኛ በሰላም መንገድ ተከታተለን በሰላም ስምምነት ላይ ደርሰን ወደ አገራችን የመለስንበት ምክንያት አገራችን አንድ ላይ ሆነን ከክልላችን እንዲለማ ነው፣ የክልላችን እንዲበለጸገን ማድረግ ነው።
የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህዴን ሊቀመንበርና በቤኒሻንጉል ጉሙዝ ክልል የህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ጽህፈት ቤት ኃላፊ አቶ ግራኝ ጉደታ አሁን የሰፈነውን አንጻራዊ ሰላም ለማስቀጠል እንደሚሰሩ ገልጸዋል።
አንዴና ለመጨረሻ ዘላቂ ሰላም ለማምጣት ከክልሉ መንግስት ጋር በቅርበት ለመስራት በጣም ወሳኝ ነው። አንዳንድ ችግሮችም ሲከሰት በጋራ ተወያይተን መፍትሄ ማፈላለግ፣ እንደገና ህዝቡ ውስጥም ገብቶ ስለ ሰላሙ እንዲዘከሩ በየጊዜ በእቅድ እየተመራ ወደ ታች እየተወረደ ከህዝቡ ጋር ማወያየት በጣም ወሳኝ ነው የሚሆነው።
ሁለቱም አመራሮች በክልሉ አንጻራዊ ሰላም በመስፈኑ ተገኙ ስላሏቸው ለውጦችም ተናግረዋል።
አሁን እኛ መሬት ላይ የወረደ ነው፣ በክልላችን በጥሩ ሁኔታ የሄደን ነው። ፌዴራል መንግስት ደግሞ እየተከታተለን ነው። ሁላችን ያየን ነው። ሰላም በቤኒሻንጉል ሰላም የሰፈነ ነው ያለ። ሌሎች ደግሞ ሰላም ይሰፍናል ኢንሻአላ። ጥሩ ሰላም እንዲሆንና የኛ አጀንዳዎች እንዲፈጽሙልን ተግባራዊ እያደረጉ ነው።
ህዝቡ ከህዝብ ለማገናኘት ስጋት ስለነበረ ለምሳሌ ያሶ ወረዳ ጋለሜቲ መኪና ሄደም ነበረ። አሁን በአሁኑ ሰዓት ተዘግተው የነበሩ መንገዶች እነዚህ ተከፍቶ ግንኙነት ተጀምሮ እየተገባዩ ነው። ከዚህ በከማሽ ሰዳል ወረዳ የሚያገናኝ የበጋ መንገድ ነው። ከዚህ ከስምምነት በኋላ በህዝቡ ጉልበት ወጣቶችን አስተባብረን ከጀመርን በኋላ መንግስት ደግሞ በግራዴር እንዲጠርግ ስራ ተጀምሯል። አሁን ስራ ላይ ነው ያሉ።
በቁጥር ባይገልጹም አብዛኞቹ ታጣቂዎች በሰላማዊ መንገድ እጅ መስጠታቸውን ጠቁመው ለቀሩትም የጊዜ ገደብ መቀመጡን አስረድተዋል።
የተሰጠ የነበረ ጊዜ ያልተመለሱ ታጣቂዎችም ካሉ እስከ 2 ወር እንዲመለሱ የሚል ነበረና ስለዚህ እስካሁን ድረስ በእኛ በኩል በርካታ ታጣቂዎች ከስምምነት በኋላ ለምሳሌ ሲያስቸግረን የነበረ ጉባ ወረዳ በርካታ ታጣቂዎች ገብተዋል ወደ ከተማ። ከማሺ ደግሞ ሙሉ በሙሉ ገብተዋል። መተከልም ሰዳል ወረዳ ያለውም የተወሰነ ግለሰቦች ካልሆኑ በስተቀር ገብቶ ከህብረተሰቡ ጋር እየተቀላቀሉ ነው ያለው።
ታጣቂዎቹ የቤኒን ሰራዊት ዳድሶ ላይ ናቸው።
ምን ያህል የሚሆኑ
ቁጥሩ አልያዝኩም፣ ብዙ ናቸው። 90% ገብተዋል። የቀረ ደግሞ በዚህ ሰላም ላይ የገቡ ነው። ሀገራችን ክልላችን ነጻ ይሆናል። ምንም ውጊያ የጥይት ድምፅ አይሰማም።
በመንግስት በኩል እስረኞችን ለመልቀቅ ተገብቶ የነበረው ቃል ሙሉ በሙሉ እንዳልተገበረ አቶ አብዱል ወሃብ እና አቶ ግራኝ ተናግረዋል።
2010 ጀምሮ እስከ 2011 ወዲህ የታሰረ በፖለቲካ እንዲፈቱ አንደኛ እሱ ነው።
ከ350 በላይ የሚሆን የወይዝን አባላትና ምሁራኖች እስር ቤት ነው ያሉ። እነዚህ ሰዎች መተከል ዞን
እና ከማሺ ዞን አሶሳ ዞን ነው ያለው እስካሁን ድረስ ደሚሬት ይፈታሉ ሲባል የነበረ እንዲፈቱልን ብለን እስካሁን ድረስ እናቀርብም። በመንግስት በኩል ምንም እንትን የተደረገ ነገር የለም።
ይህንን እና ጎዴን የሰላም ስምምነቱ ተግባራዊነትን ለማስተጓጎል ጥረት የሚያደርጉ ሰላምን የማይወዱ ያሏቸው ማንነታቸውን ያልገለጿቸው አካላት እንዳሉ በመጠቆም መንግስት እነዚህን እንዲቆጣጠርላቸው ማሳስበዋል። በዚህ ዙሪያ ከክልሉ ፖሊስ ኮሙኒኬሽን እና ጸጥታና ሰላም ግንባታ ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለአሁኑ አልተሳካም። የክልሉ መንግስት ከዚህ ቀደም የሰላም ስምምነቶችን ከታጣቂ ቡድኖች ጋር ሲፈጽም የታሰሩ ሰዎች ህጉ በሚፈቅደው መሰረትና ለሰላም ሲባል ይቅርታም ተደርጎላቸው የሚፈቱ እንደሚኖሩ ገልጾ ነበር። ለታጣቂ ቡድኖቹ አባላትም ከታድሶ ስልጠና በኋላ የሥራ ዕድል ለማመቻቸትና በክልሉ ሰላምና ልማት ዙሪያ በጋራ ለመስራት መግባባት ላይ መደረሱንም ጭምር መገለጹ ይታወሳል። በክልሉ ውስጥ ባለፉት 4 ዓመታት በደረሰው ጥቃት ቁጥሩ የበዛ ሰው መገደሉንና በመቶ ሺዎች የሚቆጠሩ እንደተፈናቀሉ መዘገቡ ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ወደ ተከታዩ ዘገባችን ስናልፍ የማክሰኞ ምሽት ንግድና መጣኔ ሀብት ይሆናል። መጪው የገናን በዓል ምክንያት በማድረግ የአቅርቦት ክፍተት እንዳይፈጠርና ህብረተሰቡ ላልተገባ ዋጋ እንዳይጋለጥ በአዲስ አበባ ባሉ ክፍለ ከተሞች በተመረጡ 126 የእሁድ ገበያና ሌሎች በዓሉን ታሳቢ ያደረጉ የተከፈቱ ባዛሮች በዓል በመጣ ቁጥር የሚወሰዱ ጊዜያዊ እርምጃዎች እንጂ ዘላቂ መፍትሄ የሚያመጡ አይደሉም ሲሉ ባለሙያዎች ተናገሩ። ደረጀ ደስታ ይህንን ጉዳይ በተመለከተ ለዛሬ ማክሰኞ ምሽት ንግድና ምጣኔ ሀብት እንደሚከተለው ይዞታል።
የፊታችን ቅዳሜ ለሚከበረው የገና በዓል መንግስት የኑሮ ውድነትን ታሳቢ በማድረግ የምርት እጥረትና የዋጋ ጭማሪ እንዳይፈጠር መዘጋጀቱን የንግድና ቀጠናዊ ትስስር ሚኒስቴር ኃላፊዎች ትናንት ለመንግስት መገናኛ ብዙሃን በሰጡት ጋዜጣዊ መግለጫ አስታውቀዋል። የፌደራል ህብረት ስራ ኮሚሽን ከቅዳሜና እሁዱ ገበያ በተጨማሪ በአዲስ አበባ የዋጋ መረጋጋት ያመጣሉ በሚል 137 ሸማች ማህበራት የተለያዩ ምርቶችን በኤግዚቢሽንና ባዛሮች ስላቀረቡ ህብረተሰቡ በተመጣጣኝ ዋጋ የሚፈልገውን ምርት እንዲሸምት የሚል ጥሪ አቀርበዋል። ይህ በአዲስ አበባ ገበያ በተለይም በመርካቶ ዋጋ ላይ ተጽዕኖ አሳድሮ ይሆን? በመርካቶ ሾላና ሽሮሜዳ አካባቢዎች በአገር ውስጥ ቱሪዝም ስራ መሰማራታቸውን የሚገልጹት አቶ ያየህራድ ተስፋዬ እንዲህ ይላሉ።
እቃ ላይ ስለሆነት ከሆነ ከለት ትንሽ የጨመር ያለ የሚታይ ነገር አለ። ምናልባት ቀነሰ ጥሩ ነው የሚባል ነገር የለም። ሁሉም አይተም ባይሆን ይቀርባል ነው እንጂ ቀነሰ የሚባል ነገር ብዙንም ያንዳንዱ አይተም ላይ አይቻል አቅምም ቀነሰ የሚለው ዋጋ ያን ያክል የሰማሁት የለኝም። ስለሆነት ከሆነ
መንግስት በአንድ ወቅት እጅግ ሰማይ ወጥቶ የነበረውን የዘይት ዋጋ ለማረጋጋት ዘይት ገዝቶ ማስገባቱን አስታውቆ ነበር። አሁንም አለመረጋጋቱ የቀጠለ በመሆኑ የኢትዮጵያ ንግድ ስራዎች ስራ ከያጅ አቶ ቀጸላሸው አረጋ 43 ሚሊዮን ሊትር ዘይት ግዢ መፈጸሙን ትናንት በሰጡት መግለጫ አስታውቀዋል። ስማቸውን መግለጽ ያልፈልጉት የአዲስ አበባ ነዋሪ የተባሉትን ባዛሮች ወይም የኤግዚቢሽኖች ገና አለማየታቸውን ገልጸው አሁን ስላለው የገበያ ዋጋ ግን ይህን ብለውናል።
ያው እንዳልኩ እኔ ገበያውን አላየሁትም፣ ግን እንደዛ የሚባል ነገር ነበር። ኤግዚቢሽኖችም ነበሩ የተዘጋጁ ኤግዚቢሽኖች፣ እኔ አልገባሁም፣ ግን አለ የሚባል ነገር አለ።
አሁን ባለው ሁኔታ እንዴት ነው እርስዎ እየተቋቋሙት ነው ገበያውን?
ምንድን ነው ዘይት ነው? ዘይት 1000 ብር ነው ያለው። ዱቄት 70 ብር ነው ያለው። ማለት የተለየ ነገር የለውም፣ ቅናሽ የለውም። ቅናሽ የሚባለው ነገር ማለት ነው
ከነበረው
አዎ።
ባለፈው ከወጣው አልቀነሰም እንዴ?
1000 ብር ነው አሁንም። 1000 ብር ነው እየገዛ ነው ያለነው ሱቅ ላይ።
በአማራጭነት ተዘጋጅተዋል ስለተባሉት የጎዳና ላይ የድንኳን ገበያዎችና ባዛሮች አቶ ያየህራድ እንዲህ ይላሉ።
ኤግዚቢሽን በየ ቦታው አሁን ለምሳሌ ከተማው ላይ እንዳጠቃላይ አሉ። እንደዚህ ቴንቶች ተጥለው ቅድሚያ ከሳምንትና ወደ ሳምንት በፊት በዓል በሚሆንበት ጊዜ ኦቪየስ ነው የተለመደ አያለው ሎንግ ስታንዲንግ ላይ የቆየ ነገር ነው። አሁንም ቢሆንም ዛሬ እንዳጋጣሚ ሆኖ ዋናው እምብርቱ ላይ ምዕራብ ሆቴል አካባቢ ላይ አሁን አይቻለው አለ። ቴንት ነው በጣም አቅርቦት አለ። የሌዘር አቅርቦት፣ ስፓይሲዎች፣ ዶቄቶች አይነት፣ እንደገና ደግሞ የምግብ ፓውደሮች አይነት፣ ሽሮ፣ የተለያዩ ፖሬጆች ሁላሉ፣ ልብስ፣ የሀገር ውስጥም ሆነ ልብስ፣ ኮተን ፕሮዳክቶች፣ ቀሚሶች፣ ጫማ፣ ቤልት ና አለ አይቻለው አቅርቦቱ እና ከኖርማሉ ሽያጭ ስለሆነት ከሆነ ይቀንሳል።
መንግስት አማራጭ ናቸው ባላቸው ገበያዎችና በመደበኛው ገበያ መካከል ያለውን ልዩነት እንዲገልጹልን የጠየቅናቸው አቶ ያይህራድም ተከታዩም ብለዋል።
ልዩነቱን የዛን ያክል እንኳን ስራዬ ብዬ ኢንቴንሽናሊ አላወዳደርኩትም። ግን አሁን 200 300 ሊትር ቢያንስ የሚሆነው ቺሊ ሶስ አይነት ሚጥሚጣ ወይም ድቁስ ነበርበሬ ነገሮችን አሁን እንደነሱ አይነት ኖርማል አሁን ሱቅ ሄደን 100 ብር ልናገኛቸው የምንችለው 75 ብር 5 ብር ልዩነት የሚኖረው ልክ እንደዚህ አይነት ነገር ነው ያየሁት። በእርግጠኝነት ከኖርማል ሱቅ ሄደን ከምንገዛው ለውጣል በትሱ ለውጣል።
የምጣኔ ሀብቱ ባለሙያ ፕሮፌሰር መንግስቱ ከተማ የመንግስቱ ስራኔ ግዚያዊ ፎይታን ሊሰጥ መቻሉን ይገልጻሉ።
ለአጭር ጊዜ በተወሰነ ደረጃ ገበያውን ያረጋጋል ባይሆንም አቅርቦትን ስለሚያሻሽል ማለት ነው። በተወሰነ ደረጃ በተለይ ከተሞች አካባቢ የነበረው አቅርቦት ላይ አቅርቦት መጠኑ ስለሚጨምር፣ ሁለተኛ ደግሞ ገበያውን ልናረጋጋ ይሄን እየሰራን ነው የሚለው መልእክት በራሱ ሸማቹም የሻጩም አእምሮ ላይ የሚያሳድረው የተወሰነ ተጽዕኖ ስላለ ለዚህ ለአመት ለተባለው ለአጭር ጊዜ ገበያውን ሊያረጋጋ ይችላል። ከተሞች አካባቢ
ለዘለቄታውስ ሲሉ ለጊዜው ነው ያሉት። ለዘለቄታው ምን ያህል ምንድነው የሚኖረው ፋይዳ ምንድነው የሚመስሉት?
ልክ ነው። ያው የዋጋ እንግዲህ ግሽበቱ ላይ እኛ እንደዚህ አይነቱ ግሩን ለጊዜው ለማክሰም ይሄ ኮሚቴ እየተቋቋመ የሚሰራው አይነት ያው ዘላቂ ነው ብዬ እኔ አላምንም እንደ አንድ ሰው ማለት ነው። በዋናነት መሰራት ያለባቸው የዋጋ ግሽበቱን ለመቀነስ መሰራት ያለባቸው መሰራት ይኖርባቸዋል። እንዲህ ችግሩ ሲከሰት ኮሚቴ እየተዋቀረ እንዴት መቀነስ የሚል እሳት የማጥፋት አይነት መሆን ያለበት አይመስለኝም። በዋናነት ምርትን የማሳደግ ስራ በሶስተኛ ደረጃ መሰራት ይኖርበታል።
አዲስ አበባ ብቻ ነው ወይ የኢትዮጵያ ሕዝብ ብለው የሚጠይቁት የምጣኔ ሀብቱ ባለሙያው ዶክተር ፍቃዱ ገላው እቅዱን ይተቻሉ።
አዲስ አበባ ብቻ ነው ወይ ኢትዮጵያ በክፍለ ሀገራት ምን ያህል ተደርጓል? ሌሎች ከተሞች ላይ አጎራባች ከተሞች ላይ ተመሳሳይ እርምጃ ካልወሰድክ ገበያ በራሱ ጊዜ እዛ የተሻለ ዋጋ እስካለ ድረስ በተለያየ መንገድ በብላክ ማርኬት በጥቁር ገበያ ወጦ እዛ በውድ ምርት ከአዲስ አበባ ወደ ተለያዩ ቦታዎች ይነገዳል ማለት እና ይሄ አንደኛ እንደዚህ አይነት የገበያ ማረጋጋት ስራዎች ሁሉን አቀፍ መሆን አለባቸው። ሰፋ ባለ አገር አቀፍ ደረጃ ካላካሄድካቸው በአንድ ከተማ የምታደርገው ገበያ ማረጋጋት ብዙም ውጤታማ ይሆን መንግስት ሊያቀርባቸው የሚችላቸው እንደ ስኳር አይነት ነገሮች ያጠራቀመውን የተወሰኑ ሸማቾችን ላይ አቅርቦ የተወሰነ አረጋጋሁ ሊል ይችላል። ግን ዘላቂም አይደለም። ምን ያህል ሰው ይደርሳል? ለምን ያህል ጊዜ ያረጋጋዋል? ምን ያህል ዝግጅት ተደርጎበት ነው በአንድ ሳምንት ጊዜ ውስጥ ይህንን ማረጋጋት ስራ እንሰራለን?
መንግስት ይልቁንም የገበያ ማረጋጊያ መሰረታዊ መርሆችን መከተል አለበት የሚሉት ዶክተር ፍቃዱ ተከታዩን አክለዋል።
በመሰረታዊነት በዚህ ሀገር ላይ ይሄንንም ሆነ ማንኛውም ገበያ ዋጋ ለማረጋጋት ዋናው መሰረታዊ መሳሪያ የገንዘብን ፍሰት ወደ ገበያ የሚረጨውን ናሽናል ባንክ ወይም ብሔራዊ ባንክ ያንን ቁጥጥር የማድረግ በመጠኑ የማድረግ ነው። መንግስትም ይሄ ኤክስፓንሽነሪ የሚሉት ፖሊሲ ዝም ብሎ ከፍተኛ ኢንቨስትመንት አንዳንዱ ፋንሲ ኢንቨስትመንት ነው። እንደዚህ አይነት ኢንቨስትመንቶችን ቆጣቢ የሆነ የመንግስት ወጪ ስርዓት አሁን መንግስት መዋቅሩን ራሱ ብታይ በአንድ ወረዳ ላይ 50 ካቢኔ ያለበት ሀገር እና የመንግስት መዋቅሩ ራሱ ልጥጥ ብሎ የመንግስት ወጪ በየቦታው ኢንቨስት የሚያደርጋቸው አንዳንድ ብዙም ኢኮኖሚ ላይ ትርጉም የማያመጡ የግንባታና የኢንቨስትመንት ስራዎች በተጨማሪ መንግስት ራሱ መዋቅሩን ከአቅም በላይ ኢኮኖሚ መሸከም ከሚችለው በላይ ለጥጦታል። ያ የከፍተኛ የገንዘብ የመንግስት ወጪን የሚያሳድገው ነው። ትልቁ መሰረታዊ መፍትሄ ግን እንደኔ ገበያ መር የሆነ የመንግስት ጣልቃ ገብነት በኢኮኖሚ ላይ በማምረትም ሆነ በመቆጣጠር የመንግስት ጣልቃ ገብነት በጣም የቀነሰበት ሊበራላይዝ ብታደርግ ማርኬት በራሱ ይረጋጋል። የውጭ ምንዛሬን ለገበያ ቢተው ለተወሰነ ጊዜ እንትን ሊያደርግ ሾክ ሊፈጥር ይችላል። ያን ሾክ አብዞርብ ብታደርግበት ወይም ያንን መናጭ ሊፈጥር ይችላል። ጀምሪያ ላይ ያንን የሚሸከም የተወሰነ ገንዘብ ይዘህ ለገበያ ቀስ በቀስ ብትለቀው ራሱ ውጭ ገበያውና የአገር ውስጥ ገበያው ፍትጊያ ገበያን ያረጋጋዋል። ተወዳዳሪዎችን መጨመር፣ ነጻ የሆነ ገበያ መፍጠር ዋጋን ያረጋጋል። ሞር ወደ መንግስት መር፣ መንግስት ተቆጣጣሪ፣ መንግስት አምራች፣ መንግስት አከፋፋይ፣ መንግስት ራሽን የሚያደርግ ባረካው ቁጥር ጥቁር ገበያም እየተፈጠረ ዋጋም ደግሞ በየጊዜው እየናረ ነው የሚሄደው።
ነዋሪዎችና ባለሙያዎቹን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
Thank you. ከዚህ የማክሰኞ ምሽት የንግድና ምጣኔ ሀብት መሰናዶ ሳንወጣ ወደ ናይጄሪያ እንወስዳችኋለን። በናይጄሪያ የዋጋ ግሽበት ባለፈው ህዳር ወር እንደገና ከፍ ማለቱን የሀገሪቱ የስታቲስቲክስ ቢሮ አስታወቀ። ቢሮው ያወጣው አዲሱ የሸማቾች ዋጋ ሰንጠረዥ እንደሚያሳየው በጥቅምት ወር 21.9 ከመቶ የነበረው የዋጋ ግሽበት በህዳር ወር 21.47 ከመቶ አሻቅቧል። በአሶሺየትድ ፕሬስ የተጠናቀረ ዘገባ ነው። ቆንጅታዬ እንደሚከተለው ታቀርባለች።
የናይጄሪያ ብሔራዊ የስታቲስቲክስ ቢሮ እንደሚያስረዳው በድንገት የምግብ ዋጋ ለማሻቀቡ አንድም ለፈረንጆች ገና በዓል ሸማቹ የሚፈልገው ምግብና ሌላውም ሸቀጣሸቀጥ መብዛቱን የናይራ ዋጋ ስላሽቆለቆለ ከውጪ ሸቀጥ ለማስገባት የሚጠይቀው ዋጋ መጨመሩ በምክንያትነት ተጠቅሷል። በሀገሪቱ ባለው አለመረጋጋት ምክንያት የምግብ ምርት በከፍተኛ ደረጃ መቀነሱንና ይህም የምግብ ዋጋን እንዲያሻቅብ ማድረጉንም የስታቲስቲክስ ቢሮው ጠቅሷል። የመጣኔ ሀብት ባለሙያው ኦጉንሶላ አኪንቱኔ ኢማኑኤል እንዲህ ሲሉ ነው ሁኔታውን የሚያስረዱት።
የዋጋ ግሽበቱ እየጨመረ ነው። በመሆኑም ብዙ ናይጄሪያውያን ወደ ድህነት አዘቅት እየወረዱ ነው። ይህ የሆነበት ምክንያት በየክፍለ ሀገሩ የምግብ ዋጋ በየወሩ እያሻቀበ ስለሆነ ነው። የናፍጣ ዋጋም ጨምሯል። የምግብ አቅርቦት ለሚያጓጉዙት መኪናዎች ያስፈልጓቸዋል። በአገሪቱ ዙሪያ ያለው አለመረጋጋትም የዋጋ ግሽበቱ እንዲቀጥል አድርጓል።
የመሰረታዊ የምግብ ዋጋ ማለትም እንደ ሩዝ፣ ቦሎቄ፣ ስኳር ድንች፣ አታክልትና የዶሮ ስጋ የመሳሰለው እንደ አውሮፓውያን አቆጣጠር ከ2020 ዓመተ ምህረት ሐምሌ ወር ያነሳ መጨመሩን ቀጥሏል። ብዙ ሚሊዮን የሀገሪቱ ዜጎች የዋጋ ንረቱን ለመቋቋም ተስኗቸዋል። ፕሬሸስ ሺኒዱ የሰባት ልጆች እናት ሲሆኑ በንግድ ስራ ነው የሚተዳደሩት። ቤተሰባቸውን መመገብ እያቃታቸው መሆኑን ይናገራሉ።
አንዳንድ ጊዜ እንደ እግዚአብሔር ፈቃድ በቀን ሁለቴን በላለን። አንዳንድ ቀን ደግሞ አንዴ ብቻ ነው የምንበላው። ወደ ማታ አራታችንን እንበላለን፣ አለዚያም ጠዋት ቁርስ ከበላን ማታ እንዲሁ እናድራለን። አንዳንድ ቀን ደግሞ የሚበላ የሚሰጠን ሰው እግዚአብሔር ይጥልልናል፣ እንበላለን።
የናይጄሪያ መንግስት በሚቀጥለውም ዓመት የዋጋ ግሽበቱ ከ10ዎቹ ቤት እንደማይወርድ በአማካይ ስሌት 17.6 ከመቶ ሆኖ እንደሚቆይ ነው የተነበየው። ፕሬሸስ ቺኒዱ ለመደብራቸው የሚሆነውን ሸቀጣሸቀጥ ለመግዛት ገንዘብ እያጠራቸው መሆኑን ተናግረዋል።
ለውዝ የምሸጥበት ሱቅ አለኝ። አሁን ግን ኑሮ በጣም ስለከበደ እንደ ድሮ በጆን እያለ መግዛት አልቻልኩም። አሁን ልጆቹም እያደጉ ነው፣ ብዙ ነገር ይፈልጋሉ።
ናይጄሪያ ከአፍሪካ ሀገሮች ትልቁን ኢኮኖሚ የያዘች ሀገር ስትሆን ከዋና ዋናዎቹ የነዳጅ አምራች ሀገሮች መካከልም አንዷ ነች። ይሁን እንጂ ሙስናው፣ የጸጥታው መደፍረስ፣ ያስተዳደሩ ብልሹነት ብዙዎችን ለችግር ዳርጓል። ለአፍሪካ ሀገሮች ራሳቸውን በምግብና በተያያዥ ሸቀጣሸቀጥ መቻል በአንገብጋቢነት አስፈላጊ መሆኑ እየተነገረ ነው። የዓለም ባንክ እንዳስታወቀው በየዓመቱ የአፍሪካ ሀገሮች ከውጪ ምግብ ለማስገባት ከ43 ቢሊዮን ዶላር በላይ ያወጣሉ። ከሁለት ዓመታት በኋላ ማለት እንደ አውሮፓውያን አቆጣጠር በ2025 ወደ 110 ቢሊዮን ዶላር እንደሚያሻቅብም ተተንብዮአል። አፍሪካ የራሷን ምግብ ብታመርት ወጪዋ አብዝቶ ሊቀንስላት እንደሚችል ኢኮኖሚውን የሚከታተሉ ጠበብት ይናገራሉ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቋል፣ ሰዓታችንም ተጠናቋል። በነገራችን ላይ አድማጮች አርብ ምሽት ልዩ የገና ዋዜማ መሰናዶ ይኖረናል። በተለይ በሁለተኛው አጋማሽ የበዓል ገበያ ምን ይመስላል የሚሉ ጉዳዮችን የምንዳስስ ይሆናል። ለዛሬው ግን አብቅተናል። ሳስተናግዳችሁ ያመሸው ጽዮን ግርማ፣ ስርጭቱን ከስቱዲዮ ስታቀናብርልን የቆየችው ብርሃን ኃይሉ ናት። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። ሰላም፣ ደህና እደሩ።